ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። በአዲስ አበባና በአካባቢዋ ሰሞኑን የተፈጸሙ ድርጊቶች በኦሮሞ ሕዝብ ህልውና ላይ የተቃጡ ጥቃቶች ናቸው ሲሉ አምስት የኦሮሞ የፖለቲካ ድርጅቶች በጋራ አወገዙ።
እነዚህ ኃይሎች በአፍ ስለ ኢትዮጵያ አንድነት እየሰበኩ በተግባር ግን ህዝቦችን ለመበተንና አገሪቷን የጦርነት አውድማ ለማድረግ ከፍተኛ መዋለ ንዋይ መድበው በመንቀሳቀስ ላይ ናቸው። ስለዚህ መላው ሰላም ወዳድ ህዝባችን ይህን እኩይ ተግባር ከወዲሁ በማክሸፍ አገሩን ከመፈራረስና ሰማል ሰላሙንም ከመደፍረስ እንዲታደግ የበኩሉን አስተዋጽኦ እንዲያደርግ ጥሪያችንን እናስተላልፋለን።
የፖለቲካ ድርጅቶቹ የጋራ አቋማቸውን የሚገልጸው መግለጫ የኦሮሞ ፌዴራላዊ ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ አንብበዋል። ሙሉ ዘገባውን ይዘናል። በቅርቡ ቡራዮና አካባቢዋ የደረሰውን ጥቃት በማውገዝ በጥቃቱ ሰለባ ለሆኑት ዜጎች ሻማ የማብራትና የህሊና ጸሎት ስነ ስርዓት በዋሽንግተን ዲሲ ተደረገ።
የደረሰው ችግር አሰቃቂ ማለት እንደሚሰራ ነው እና ይሄ ችግር ማንም ላይ ቢደርስ ለኛ ለኢትዮጵያውያን ብቻ አይደለም፣ ለሰው ልጅ ሰው ነው፣ በትክክለኛ ሰው ለሆነ ሁሉ የሚፈጠር ህመም ነው።
በዋሽንግተን ዲሲ የኢትዮጵያ አምባሳደር አቶ ካሳ ተክለ ብርሃን በጸሎት ስነ ስርዓቱ ላይ ካደረጉት ንግግር በጥቂቱን ያስደመጥናችሁ። ሙሉ ዘገባ ይኖረናል። በሌላ ዘገባ ድሬዳዋ ውስጥ ስለተፈጠረውና አሁንም ስላለው ሁኔታ ትላንት የጀመርነው ውይይት ሁለተኛው ክፍልም ይዘን እንመለሳለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ትላንት በኒውዮርክ ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ጋር ተገናኝተው መነጋገራቸውን የድርጅቱ ቃል አቀባይ አስታወቁ። ዋና ጸሐፊ ጉተሬሽ እና ውጭ ጉዳይ ሚኒስትር ወርቅነህ ገበየው በዚሁ ውይይታቸው በአሁኑ ወቅት በአፍሪካ ቀንድ እየተካሄዱ ስላሉ አዎንታዊ ለውጦችና በአካባቢው የተቀሩትን ፈታኝ ችግሮች ማስወገድ በሚቻሉባቸው መንገዶች ላይ ሀሳብ ተለዋውጠዋል። በቅርቡ በኢትዮጵያና ኤርትራ መካከል የሰላም ስምምነት መፈረሙን በደስታ እንደተቀበሉት ገልጸው ለአካባቢው ሰላምና መረጋጋት ጠቃሚ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የዓለሙ ድርጅት ለነዚህ በጎ ጥረቶችና ኢትዮጵያ በጅቡቲና ኤርትራ መካከል የሰላም ንግግር እንዲጀመር በማመቻቸቷ ሙሉ ድጋፍ እንደሚሰጥ በድጋሚ አረጋግጠዋል። የኢራን መሪዎች ከማንኛውም አይነት ንግግር መጀመር በፊት ቅኝታቸውን መቀየር አለባቸው ይላሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ። ወደፊት ግን ከዚያች ሀገር ጋር ትልቅ ግንኙነት ይፈጠራል ብለው እንደሚጠብቁ አስረድተዋል። ሚስተር ትራምፕ ይህን አስተያየት ዛሬ ጠዋት ለጋዜጠኞች የሰጡት የተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ጥቂት ጊዜ በፊት ነው። የዩናይትድ ስቴትሱ ፕሬዚዳንት ባለፈው አመት በዓለም አቀፍ መድረክ ላይ ለመጀመሪያ ጊዜ ወጥተው ሰሜን ኮሪያን ሙሉ በሙሉ ከምድረገጽ አጠፋለው ሲሉ መዛታቸውን በማስታወስ ዘንድሮ ደግሞ በተባበሩት መንግስታት ጠቅላላ ጉባኤ ላይ ምን ይሉ ይሆን ሲሉ ብዙዎች በጉጉት ጠብቀዋል። ሁለቱ መሪዎች ባለፈው አመት መስከረም ያካሄዱ በነበረው የቃላት ጦርነት ወቅት ሚስተር ትራምፕ የሰሜን ኮሪያው መሪ ኪም ጆንግ ኡን የሮኬቱ ሰው ብለው ሲጠሩ ኪም ትራምፕን አምሮ በተፈጥሮ ያላደገ ብለዋቸዋል። ከዚያ በኋላ ግን ውጥረቶቹ በከፍተኛ ደረጃ ቀንሰዋል። ሁለቱ መሪዎችም ተገናኝተው ሰሜን ኮሪያን ከኒውክሌር ጦር መሳሪያ ነጻ በማድረግ ሁኔታ ላይ መወያየታቸው አይዘነጋም። ይበንድ እንዳለ የኢራኑ ፕሬዝዳንት ሐሰን ራሁዲ በዚህ ሳምንት በኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ላይ ከዩናይትድ ስቴትስ አቻቸው ጋር የመገናኘት እቅድ እንደሌላቸው አስታውቀዋል። ራሁዲ ይህን አስተያየት የሰጡት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተገናኝተው ለመነጋገር ዝግጁ መሆናቸውን ዩናይትድ ስቴትስ ካስታወቀች በኋላ ነው። በመጨረሻም አዲሱ ዙር የቀረጥ ህግ ተግባር ላይ ባለበት በአሁን ወቅት ከዩናይትድ ስቴትስ ጋር የንግድ ንግግር ማድረግ አይቻልም ስትል ቻይና አስታውቃለች። ዩናይትድ ስቴትስ $200 ቢሊዮን በሚያወጣ የቻይና የንግድ ቁሳቁስ ላይ ቀረጥ የጣለች ሲሆን ቻይናም ከዛሬ ጀምሮ በስራ ላይ የሚውል $60 ቢሊዮን በሚጠጋ የዩናይትድ ስቴትስ ሸቀጦች ላይ ያጸፋ እርምጃ ወስዳለች። የቻይናው ምክትል የንግድ ሚኒስትር ዛሬ በቤጂንግ ውስጥ ለጋዜጠኞች ሲናገሩ የትራምፕ አስተዳደር ይህን የመሰለ ግዙፍ ቀረጥ በጣለበት ሁኔታ ምን አይነት የንግድ ንግግር ማድረግ ይቻላል ሲሉ ጠይቀዋል። ሁኔታውንም በአንድ ሰው ጉሮሮ ላይ ጩቤ ደግኖ እንደማስገደድ አይነት ነው ብለዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ካድማስ እንሻገርላችኋለሁ።
ጋቢና ቪኦኤ Let's cross boundaries together።
ወደ መጀመሪያው ዘገባችን እናልፈው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ማክሰኞ ረፋዱ ላይ በኒውዮርክ በተጀመረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር የዓለም መረጃዎች የኢራንን አገዛዝ የጥፋት አካሄድን እስከቀጠለ ድረስ እንዲያገሉት አሳስበዋል። የኢራን መሪዎች ከጥብቅ ሞትና ወደ እየዞሩ ናቸው ሲሉ ትራምፕ ወንጅለዋል። ጎረቤቶቻቸውን ወሰኖቻቸውንም ሆነ ሉዓላዊ መብቶቻቸውን አያከብሩም፣ ይልቁንም የሀገሪቱን ሀብትና ራሳቸውን ለማበልጸግና በመካከለኛው ምስራቅና ከዚያም አልፈው ብጥብጥ ለማስፋፋት ይጠቀሙበታል ብለዋል ትራምፕ። በቀደሙት ፕሬዝዳንት አስተዳደር የተጀመረው የኢራንን የኒውክሌር መርሃ ግብር ለማስቀመጥ የታለመውና እሳቸው ስልጣን ከያዙ በኋላ ዩናይትድ ስቴትስን እንድትወጣ ያደረጉትን ውል ለኢራን የወረደላት መና ነው በሚለው አቋማቸው ፕሬዝዳንት ትራምፕ ወታደራዊ በጀቷን በአዲሱ አመት አሳድጋ ሽብርተኝነትን በገንዘብ እንድትደግፍ በሶሪያና በየመን የሚደርሰውን ፍጅት ወጪ እንድትሸፍን ረድተዋል ብለዋል። ከሰሜን አረብ ጋር የመሰረቱትን ግንኙነት በተመለከተም የአረብ ልሳነ ምድር ውጥረት በማርገብም የረዳ ክንዋኔ መመዝገቡን ነው ያወሱት። ለእንግዲህ ይህንን በተመለከተ ዘርዘር ያለ ዘገባ በማታው ዝግጅታችን ይዘን እንመለሳለን። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በአዲስ አበባና በአካባቢዋ ሰሞኑን የተፈጸሙ ድርጊቶች በኦሮሞ ሕዝብ ህልውና ላይ የተቃጡ ጥቃቶች ናቸው ሲሉ አምስት የኦሮሞ የፖለቲካ ድርጅቶች በጋራ አወገዙ። ድርጊቱን የፈጸሙትም ለሕግ እንዲቀርቡ ጠየቁ። ፊንፊኔ ወይንም አዲስ አበባ መቼም ቢሆን የኦሮሚያ አካልና የኦሮሞ ሕዝብ ናት ብለዋል። በአሁን ወቅት የሽግግር መንግስት መቋቋም እንደሌለበትም ገልጸዋል። መለስካቸው አማሃ ስርስሩን ይዟል።
ዛሬ ረፋዱ ላይ በኢሊሊ ሆቴል አምስት የኦሮሞ የፖለቲካ ድርጅቶች ማለትም የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራላዊ ኮንግሬስ፣ የተባበሩት ኦሮሞ ነጻነት ግንባር፣ የኦሮሚያ ነጻነት አንድነት ግንባርና የኦሮሞ ዴሞክራሲያዊ ግንባር በጋራ በሰጡት መግለጫ ከመስከረም ወር መጀመሪያ ቀናት ወዲህ በአዲስ አበባና በአካባቢዋ የተፈጸሙ የወንጀል ድርጊቶችን ማውገዝን ጨምሮ በሌሎች ወቅታዊ ጉዳዮች ላይም ሰፋ ያለ ማብራሪያ ሰጥተዋል። ከዚህም ባለፈ በአንዳንድ ጉዳዮች ላይ የጋራ አቋማቸውን ይፋ አድርገዋል። በተለይም በአዲስ አበባና በቡራዩ የተፈጸሙ ድርጊቶች በኦሮሞ ሕዝብ ህልውና ላይ ያነጣጠረ ነው የሚል እምነት እንዳላቸው መግለጫው አስረግጦ ይናገራል። እንደ ምሳሌም ንጹሃን ዜጎችን መግደልን ጨምሮ በኦሮሞ ህዝብ ስም የሚጠሩ የተለያዩ ተቋማትና ተሽከርካሪዎችን ማውደም የኦሮሞ ህዝብ ባህላዊ ልብስ የለበሱና አፋን ኦሮሞ የሚናገሩ ዜጎችን መደብደብና በኦሮሚያ መንግስት ተቋማት ላይም ጥቃት ለማድረስ መሞከርና የመሳሰሉትን መግለጫው ጠቅሷል። በተለይ ግን መስከረም 5 ቀን 2011 ዓመተ ምህረት የኦሮሞ ነጻነት ግንባር አማራራ አባላትን መላው የኦሮሞ ህዝብ ለመቀበል ወደ መስቀል አደባባይ በጎረፈበት ወቅት በአንድ የስድስት ዓመት ኦሮሞ ህፃን ላይ የተፈጸመውን አሰቃቂ ግድያ ያስታወሰው መግለጫ ከዚህ ጀርባ የታቀደና የተደራጀ ኃይል እንዳለም ይጠቁማል። አቶ በቀለ ገርባ የኦሮሞ ፌዴራላዊ ኮንግረስ ተቀዳሚ ምክትል ሊቀመንበር፣
ይህ ከሰባዊነት ያፈነገጠ ድርጊት የብዙዎችን ትግስት የተፈታተነ ጉዳይ ሆኖ አልፏል። ከዚህ ድርጊት ጀርባ ጸረ ኦሮሞና ጸረ ዲሞክራሲያዊ አቋም ያለው የተደራጀ የፖለቲካ ቡድን ስለመኖሩ የሚያመለክቱ በርካታ መረጃዎች ተገኝተዋል። ስለዚህ ይህንን በማንነታችን ላይ የተቃጣውን ድርጊት ከማንኛውም ጊዜ የበለጠ የምናወግዝ መሆናችንን እየገለጽን ድርጊቱን የፈጸሙና በበላይነት የሚመሩ ግለሰቦችና ቡድኖች ለህግ እንዲቀርቡና የህግ የበላይነት በተግባር እንዲረጋገጥ እንጠይቃለን።
ፍንፍኔ ወይንም አዲስ አበባን በተመለከተም የድርጅቶቹ መግለጫ እንደሚጠቁመው ዛሬ ከተማዋ የምትገኝበት ስፍራ ቀድሞ የኦሮሞ ጎሳዎች የእምነት፣ የፖለቲካና የኢኮኖሚ ማዕከል ነበረ። ይሁንና እነዚህ የኦሮሞ ጎሳዎች ባህል እንዲጠፉ መደረጋቸውን የሚያምኑት አምስቱ የፖለቲካ ድርጅቶች በከተማዋ የይዞታ ጥያቄ ላይ ያላቸውን አቋም ግልጽ አድርገዋል።
ስለዚህ እኛ የኦሮሞ ድርጅቶች ፍንፍኔ ትናንትም ዛሬም ወደፊትም የኦሮሚያ አካልና የኦሮሞ ህዝብ መኖሪያ ናት የሚል ጽኑ እምነት አለን። ፍንፍኔ በታሪክም በህግ አግባብም የኦሮሞ ህዝብ ናት። ስለሆነም የኦሮሞ ህዝብ ፍንፍኔ ላይ ያለው የመብት ጥያቄ በኦሮሚያ ላይ ካለው የሀገር ባለቤትነት የመብት ጥያቄ ተነጥሎ አይታይም። ይህ ማለት ግን ከኦሮሞ ህዝብ ውጪ ማንም አይኖርባትም ማለት አይደለም። ይልቁንስ አሁን ባለው ተጨባጭ ሁኔታ መሰረት ከተማይቱ የሁሉም ብሔር ብሔረሰቦች መኖሪያ ከመሆኑ አንጻር ሁሉም ህዝቦች የግልም ሆነ የቡድን መብታቸው ያላንዳች መሸራረፍ ሊከበርላቸው እንደሚገባ የሚያጠያይቅ አይደለም። ስለዚህ ለዚህ መብት መከበር እኛ የኦሮሞ ድርጅቶች የበኩላችንን ድርሻ እንወጣለን።
መግለጫው አክሎ እንደሚለው አንዳንድ የፖለቲካ ድርጅቶች የድርጅቶችን ስም አይጠቅስም ኦሮሞ በፍልስፍና ላይ ያለውን መብት ከመካድ አልፎም ኦሮሞና ኦሮሞነት ከፍልስፍና ተነቅሎ እንዲወጣ ከማለም ባሻገር በተጨባጭ ኦሮሞና የኦሮሚያ አስተዳደር ከፍልስፍና ይውጡ የሚሉ መፈክሮች በአደባባይ ይዘው መውጣታቸውን መግለጫው ይናገራል። እነዚህ ኃይሎች ሌላም ሊያሳኩት የሚፈልጉት ግብ እንዳላቸው መግለጫው ይጠቁማል።
ከዚህም በተጓዳኝ በኦሮሞና በአማራ ህዝቦች መካከል ጥርጣሬ እንዲፈጠር ሌትና ቀን ደፋ ቀና ሲሉ ይታያሉ። ነገር ግን ከቶንም አይሳካላቸው። የኦሮሞና የአማራ ህዝቦች ለዘመናት አብረው ኖረዋል። የአምባገነን ስርዓትን ለማስወገድ አብረው ታግለው አብረው ተሰውተዋል። ዛሬ በአገሪቷ የተገኘውን ለውጥ ለማምጣት የኦሮሞ የአማራና የሌሎች ህዝቦች ከፍተኛ አስተዋጽኦ አበርክተዋል። እነዚህ ኃይሎች በአፍ ስለ ኢትዮጵያ አንድነት እየሰበኩ በተግባር ግን ህዝቦችን ለመበተንና አገሪቷን የጦርነት አውድማ ለማድረግ ከፍተኛ መዋለ ንዋይ መድበው በመንቀሳቀስ ላይ ናቸው። ስለዚህ መላው ሰላም ወዳድ ህዝባችን ይህን እኩይ ተግባር ከወዲሁ በማክሸፍ አገሩን ከመፈራረስና ሰላሙንም ከመደፍረስ እንዲታደግ የበኩሉን አስተዋጽኦ እንዲያደርግ ጥሪያችንን እናስተላልፋለን።
የአምስቱ የኦሮሞ የፖለቲካ ድርጅቶች መግለጫ አብዛኞቹ የሀገሪቱ መገናኛ ብዙሃን ተቋማት በዚህ ግጭት ሲያቀርቡ የቆዩትን ዘገባ ኃላፊነት የጎደለው ነበር ብሏል። በተለይም በቡራዩ የተከሰተውን ግጭት አቅጣጫውን በማሳት የዘር ጭፍጨፋ እንዲመስል በማድረግ አደገኛ ቅስቀሳ እንደተከናወነ በመግለጽ ድርጊቱን ኮንነዋል። የፖለቲካ ድርጅቶቹ አሁን በሀገሪቱ ውስጥ እየተካሄደ ነው ያሉትን የለውጥ ሂደት እንደሚደግፉና ሽግግርም እየተከናወነ እንደሆነ ያስገነዝባሉ። ያለው መንግስትም ዘላቂ ለውጥ እንዲመጣ ሁኔታዎችን ያመቻቻል የሚል ተስፋ እንዳላቸው ይገልጹና የሽግግር መንግስት የሚለውን ጥያቄ በተመለከተ የጋራ አቋማቸውን ግልጽ አድርገዋል።
በነጻ ምርጫ ተወዳድረው ማሸነፍ እንደማይችሉ ከወዲሁ የተገነዘቡ የፖለቲካ ቡድኖች ፋሰት የብር ኖቶች ዜጎችን አታለው የሃይማኖትና የብሔር ግጭት በማስነሳት በስልጣን ላይ ያለው መንግስት አገሪቱን ማስተዳደር የተሳነው በማስመሰል የሽግግር መንግስት እንዲመሰረት ጥሪ በማድረግ የስልጣን ጥማቸውን ለማርካት እየተራራጡ መሆናቸው በግልጽ እየታየ ነው። ነገር ግን አሁን ባለው ሁኔታ በሽግግር መንግስቱ ውስጥ መካተት ባለባቸው ኃይሎችና በሽግግር መንግስቱ ሚና ላይ መግባባት አዳጋች በመሆኑ አገሪቱን ወደ ባሰ ቀውስ ይመራታል የሚል ስጋት አለ። በመሆኑም አሁን ያሉ ተቋማት በሕገ መንግስቱ መሰረት በትክክል እንዲሰሩ ተደርጎ በነጻ ታማኒና በቂ ፉክክር በተደረገበት ህዝባዊ ምርጫ ወደ ዲሞክራሲ የሚደረገውን ሽግግር ብቻ ምንደግፍ መሆኑን እንገልጻለን።
በጋራ ሆኖ መግለጫውን የሰጡት እነዚህ ድርጅቶች በሀገሪቱ የተፈከለውን ብሔርን መሰረት ያደረገ ፌዴራሊዝምን እንደሚደግፉ፣ ይህ ግን በተደነገገው መሰረት አለመተግበሩና ተቃውሞ የመጣውም በዚህ ምክንያት እንደሆነ ያስረዳሉ። ይህንን የፌዴራል ስርዓት የሚቃወሙ ኃይሎች ሐሳባቸውን በሰላማዊ መንገድ እንዲያራምዱ የመጨረሻውን ውሳኔ ግን ለህዝብ እንዲተውም ይመክራሉ። መግለጫውን የሰጡት አምስት የኦሮሞ ድርጅቶች ይሁን እንጂ በአካል የተገኙት ከኦሮሞ ነጻነት ግንባር አቶ ቀጀላ መርዳሳ፣ ከኦሮሞ ዴሞክራሲያዊ ግንባር ዶክተር ዲማ ነጎ እና አቶ በቀለ ገርባ ከኦሮሞ ፌዴራላዊ ኮንግረስ ነበሩ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸው አመሃል ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የህዝባዊ ወያኔ ሓርነት ትግራይ ህወሓት አመታዊ ጉባኤ ነገ ይከፈታል። ሙሉጌታ አጽባሃ ከዚያው ከቦታው ዝርዝሩን ይዟል።
አቶ አስገደ ገብረስላሴ የህዝባዊ ወያነ ሓርነት ትግራይ ህወሓት ከመስራች ጉባኤ ጀምሮ እስከ ሶስተኛው ጉባኤ ተሳትፏል። ደርግ ከስልጣን ከወረደ በኋላ ከህወሓት ተለይተው በተለያዩ ፓርቲዎች አባል ሆነው ታግሏል። 13ኛው የህወሓት ጉባኤ አስመልክቶም ምን ይጠብቃሉ ብዬ ጠይቄያቸዋለሁ።
በመሰረቱ ህወሓት ከተጀመረ 44 ዓመት ሊሆነው ነው። የአይዲዮሎጂም የፖሊሲም ለውጥ የለውም። አሁን ያለው ጉባኤም አንዳንድ መሪዎች እንደ ፈትለ ወርቅ እንደ አምረም ገብረሃር የሚሉት የሰነበቱም ከአቤታው ዲሞክራሲ ጋር አብረው እንደሚሞት ነው ሲገልጽ የሰነበቱ። ስለዚህ በመሰረቱ የአቤታው ዲሞክራሲ አይዲዮሎጂና የፖለቲካውና ስነ ሐሳብና ፖሊሲ በአጠቃላይ የዲሞክራሲ መርሆች ካልተቀየረ ለውጥ ሊመጣ አይችልም። ምክንያቱም አቤታው ዲሞክራሲ ህብረተሰብን ወዳጅና ጠላት መሃል ሰፈር አድርጎ የከፋፈለ ጠላት ያለው በቁም የፈረደ ፓርቲ ነው። አሁንም ከዚያ የተለየ አይደለም። ምክንያቱም ለውጥ አላየንም። በሌላ በኩል ደግሞ ካሁን የጉባኤ አወካከሉ እና አማላማሉ ስናየውሳለን በጣም ጠባብና በኔትወርክ የታሰሰረ ነው።
አቶ አስገደ እንደተናገሩት ለውጥ መምጣት የሚቻለው የድርጅቱ ህገ ደንብ ከተቀየረ ነው ብለዋል።
በስምም ለውጥ የተለወጠ ሰዎች ሊመጡ ይችላሉ። ያል አይመጥም አይደለም። በመሰረቱ ግን ከነባሩ አመራር አስተሳሰብ ውጭ አይደለም። ሊያደርገው የሚገባ ግን ለውጥ ሊመጣ ከሆነ የህወሓት መተዳደሪያ ደንብ መቀየር አለበት። ምክንያቱም መተዳደሪያ ደንቡ ምንድን ነው የሚለው የህወሓት አባል በየደረጃው ከመሰረታዊ ድርጅት መካከለኛ አመራር፣ ከፍተኛ አመራር ተብሎ በደረጃ ያልመጣ ለረጅም ጊዜ በአቤታዊ ዲሞክራሲ የተጠመቀ ካልሆነ በስተቀር ወደ አመራር አይመጣም። ስለዚህ አዲስ ሰው እናስገባለን ካሉ ቡቁና አዲስ ሰው ያለ ከህወሓት አባል ውጭ ነው ያለ አባል ያለ ሆነ ነው ያለ። የማታጠግበ እንጀራ ከምጣድ ትታወቃለች ይላሉ። አሁን ስታያት ከማላሙሉ ከወካከሉ ከፕሮፓጋንዳቸው የምታየው ለውጥ ፈላጊ እንዳልሆነ ነው የምናመለከተው ያለ።
በተቃራኒው የህወሓት አባል የሆኑት አቶ አባዲ ገብረስላሴ ነገ የሚጀምረው የድርጅቱ ጉባኤ ፓርቲውና ክልሉ ወደ ለውጥ ጉዞ የሚያመሩ ውሳኔዎች ይወሰንበታል ብለው እንደሚያምኑ ይገልጻሉ።
እንደ የድርጅቱ አባልና እንደ አንድ ትግራዋይ ጉባኤው ታሪካዊ ጉባኤ እንዲሆን እጠብቃለሁ። ታሪካዊ ጉባኤ እንዲሰኝ አንድ ምናልባት አሁን በግልጽ እያየነው እንዳለን ችግር ውስጥ ነው ያለነው እና ድርጅቱ ያለንበትን ሁኔታ በግልጽ መገምገም መቻል አለበት። ችግሮቻችን እንዴት ተፈጠሩ? ለምን ተፈጠሩ? የችግሮቻችን ምንጮች ምንድናቸው ተብሎ በግልጽ መወያየትና በግልጽ መገምገም መቻል አለበት ብዬ አስባለሁ። ከዚህ በተጨማሪ አሁን ያለንበትን ሁኔታ ከተገመገመ ወዴት ነው መሄድ የምንፈልገው እንደ ትግራይ እንደ ድርጅትም ወዴት መሄድ ነው የምንፈልገው ምን መሆን ነው የምንፈልገው የሚለውን ጉዳይ በግልጽ መቀመጥ መቻለበት ይያስባሉ።
ለውጥ አይመጣም ብለው የሚናገሩ ለውጡን የማይፈልጉ አካላት ናቸው ሲሉም ተናግሯል።
እኔ ልክ እንዳልኩ ይመጣል ብዬ ነው የማስበው። ምክንያቱም ድርጅቱ የድርጅቱ አመራሮች ሁኔታውን በአግባቡ ይተረዱ ናቸው ብዬ ስለማምን አሁን ያለችውን እድል ለመጨረሻ ጊዜ ተጠቅምባታል ብዬ ነው የማስበው። ለውጥ አንጠብቅም የሚሉ ምናልባት አንዳንዶቹ ለውጥም በህወሓት ለውጥ እንዲያመጣም የማይፈልጉ ሰዎች ናቸው ብዬ ነው የማምነው። በግልጽ የምናየው ነገር ነው ህወሓትን ወይም ወያኔን ከኢትዮጵያ ለማጥፋት ከሚንቀሳቀሱ ኃይሎች ሁሉ ተባብረው የሚሰሩ ሰዎች እንዳሉ ነው የማቃለው። ስለዚህ ከነዚህ ሰዎች በጉባኤው ለውጥ እንዲመጣም አይፈልጉም። ስለዚህ አይመጣም ብሎ ይደመድሙም የሚያዝላቸው ነገር አይሆንም ብዬ ነው ማስበው።
በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል አስተማሪ የሆኑት መምህር ገብረ መድህን ገብረ ሚካኤልም በዚህ ጉዳይ አነጋግራቸዋለሁ። በየጊዜው የሚካሄዱ ጉባኤዎች ለውጥ ስንጠብቅ ቆይተናል፣ ግን ሳይሳካ ቀርቷል። በዚህ መሰረት በዚህ ጉባኤም ለውጥ ይመጣል ብዬ አላምንም ብለዋል።
አጠቃላይ አዲስ ነገር ይኖራል ብትለኝ ግን አልጠብቅም። ምክንያቱም ነገ የሚጀምር ለውጥ ሳይሆን የሚኖረው ዛሬ ላይም ትናንትናም ነበር ከዛ በፊትም ትልቅ ለውጥ ስትጠብቅ የሚያሳይ ሂደቶቹ የሚያሳይ ነገር ይኖራሉ። ስለዚህ ይሄን ነገር እስካሁን አላየሁም። ነገር ተጀምሮ ደግሞ አዲስ ነገር አዲስ ለውጥ ይመጣል ብዬ አላስብም። አሁን ሰዎች አዳዲስ ሰዎች ሊገቡ ይችላሉ። ይሄ ሁሉም የሚደረግ ነገር ነው። ሁለት ሶስት ሰዎች ወጥተው ሁለት ሶስት ሰዎች ይገባሉ። ግን የሚገቡ ሰዎች ኤክስ ወጥተው ዋይ ይገባል እንጂ ኤክስ እና ዋይ በብቃትም በባህሪም በአመለካከትም በማንኛውም መልኩ የማይለይበት ሁኔታ ነው የምናየው።
ሆኖም ግን ይላሉ መምህር ገብረ መድህን ፓርቲው ትኩረት ማድረግ ያለበት ጉዳዮች አሉ ይላሉ።
አሁን እንደሚታወቀው በሀገር ደረጃ በተለይ ከፖለቲካ አንጻርም ከጸጥታ አንጻርም ያልተረጋጋንበት ሁኔታ ነው ያለው። ይሄ አለመረጋጋት ለትግራይ የሚተርም ነው የሚሆነው። ይህን ችግር የራሴ ብሎ ያለውን ሀገራዊ አለመረጋጋት ከፖለቲካም ከጸጥታም አንጻር መፍትሄ ለማበጀት የራስ አስተዋጽኦ ማድረግ ከዚህ አንጻር ስትራቴጂካዊ አቅጣጫ ማስቀመጥ ይጠበቃል። ህወሓትን ይባ ትግራይ ውስጥ ስራው ስራ ፌዴራል መንግስት በሚሰራው ሁላችን በየደረጃችን ደስተኛ እንሆናለን። ስለዚህ ይህን መሰረታዊ የአቅጣጫ ለውጥ ያስፈልጋል ከህወሓት አንጻር። ስለዚህ ጉባኤው በዚህ መልኩ ከአሁን በኋላ የሚሰራው ስራው መቀኘት ይኖርበታል። ሌላ ከኤርትራ ጋር የተፈጠረ አዲስ የሰላም ሁኔታ አለ። እሱም ለትግራይ ወደ ሌላ አዲስ ምዕራፍ የሚያሻግራት ነው። ከኢኮኖሚም ከስትራቴጂካዊ ፋይዳ አንጻር አሁን ትግራይ የሁለቱም ሀገራት ኢኮኖሚ መሻገሪያ ድልድይ ናት። ስለዚህ ከተጠቀምንበት ትግራይ ከአሁን በፊት ከነበረው የተሻለ የመጠቀም እድል አለን ማለት ነው።
የህወሓት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ካሁን በፊት የድርጅቱ 13ኛው ጉባኤ አስመልክቶ ሰጥተውት በነበረ መግለጫ ጉባኤው ታሪካዊ ለውጥ የሚመጣበት ይሆናል ብለው ነበር። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለ።
የተከታተላችሁ የምትገኙት ካፒና ቪኦኤ ነው። ወደሚከተለው ዘገባችን እናልፋለን። ኢትዮጵያ ውስጥ ከቅርብ ጊዜያት ወዲህ እየተካሄደ ያለው ግጭት መሰረት በማድረግ ትላንት ማታ ኢትዮጵያውያን እዚህ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተሰባስበዋል። ምሽቱን ያስተባበሩት አቶ ዮሴፍ አዳሙ በአሁኑ ወቅት በሀገሪቱ የሚካሄደውን በተለይም በቅርቡ ቡራዮና አካባቢዋ የደረሰውን ጥቃት በማውገዝ በጥቃቱ ሰለባ ለሆኑት ዜጎች ሻማ የማብራትና የህሊና ጸሎት ስነ ስርዓት እንደተደረገ ገልጸዋል። የኢትዮጵያ አምባሳደር አቶ ካሳ ተክለ ብርሃንን ጨምሮ ቄሲስ አሸናፊ ዱጋ ሼክ ካሊድና ኡመር በምሽቱ መልእክቶቻቸውን አስተላልፈዋል። በዝግጅቱ ላይ የተገኘችው አዳነች ፍሳዬ ዝርዝሩን ይዛለች።
ከቅርብ ጊዜያት ወዲህ በአጠቃላይ ኢትዮጵያ ውስጥ በመካሄድ ላይ ያለውን በተለይ ደግሞ ቡራዩ ውስጥ የተፈጸመውን ጥቃት መሰረት በማድረግ ትናንት ማታ ዋሽንግተን በሚገኘው ኢትዮጵያ ኤምባሲ ስለተደረገው ስብስብ ያዘጋጁ ክፍል አስተባባሪ አቶ ዮሴፍ አዳሙ መግለጫ ሰጥተዋል። አቶ ዮሴፍ የህግ ባለሙያ ሲሆኑ የኢትዮጵያ አማካሪዎች ቡድንና የአፍሪካን ኮሚኒቲስ ቱጌዘር በተባሉት ተቋማት ይሰራሉ። በምሽቱ ስለ ስብስቡ ዓላማ አብራርተዋል።
በተለያዩ ጊዜያት በኢትዮጵያ የተለያዩ አካባቢዎች በቅርብም ደግሞ ዘረን ያማከለ የተለያዩ ጥቃቶች ሲደርሱ አይተናል። በቅርብም ደግሞ በቡራዩ አሰቃቂ የሆነ የግድያ፣ የመፈናቀል፣ የአካል ጉዳት ሲደርስ አይተናል። እና እዚህ በአሜሪካ የምንኖር ኢትዮጵያውያን ይህንን ድርጊት ተሰብስበን ለማውገዝ እና እንደዚህ አይነት ተመሳሳይ ጥቃቶች በየትኛውም የኢትዮጵያ ክልል እንዳይደገም ለማሳሰብ በጸሎት ለማሰብ ነው።
የኢትዮጵያ አምባሳደር አቶ ካሳ ተክለብርሃን መልእክት አስተላልፈዋል።
እንደምናመሻቸው የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ኢትዮጵያውያን፣ እንዲሁም የኤምባሲያችን የስራ ባልደረቦች ዛሬ በሀገራችን በተለያየ ጊዜ በቅርብ ጊዜ ደግሞ በቡራዩ አካባቢ በወገኖቻችን ላይ የደረሰውን አሰቃቂ ጉዳት ለማስታወስ ለማሰብ እንዲሁም ቤተሰቦቻቸውን ለማጽናናት ይሄ ችግር በድጋሜ በሌሎች ዜጎች ላይ እንዳይደርስ ያለን በጎ መልእክት ለማስተላለፍ ሁላችሁም እዚህ ስለተገኛችሁ በራሴና በኤምባሲያችን ስም ማመስገን እፈልጋለሁ። አዘጋጅ ኮሚቴዎቹንም በራሳችሁ ተነሳሽነት ወጣቶች ናችሁ፣ ይህንን አዘጋጅታችሁ ይህንን መድረክ ስለፈጠራችሁ በድጋሚ ማመስገን እፈልጋለሁ። ከሁሉ በፊት እንግዲህ የደረሰውን ችግር አሰቃቂ ማለት የሚሰሩ ነው እና ይሄ ችግር ማንም ላይ ቢደርስ ለኛ ለኢትዮጵያውያን ብቻ አይደለም፣ ለሰው ልጅ ሰው ነው፣ በትክክለኛ ሰው ለሆነ ሁሉ የሚፈጠር ህመም ነው።
አምባሳደር ካሳ ተክለ ብርሃን ትልቁ መልእክት የሚመስላቸው ምን እንደሆነ ገልጸዋል።
ትልቁ መልእክት የሚመስለው የተጎዱትን እንደገፍ የተጀመረው ነገር ከዚህ በኋላ ይሄ ችግር እንዳይቀጥል የበኩላችን አስተዋጽኦ እናበርክት። በሶስተኛ ደረጃ ደግሞ ተጨማሪ ጉዳት የሚያደርሱ መልእክቶች፣ መረጃዎች በተለያየ መንገድ ወደ ህዝቡ ሊሄዱ ህዝቡን ከህዝቡ ጋር የሚያቀሰሩ ነገሮች እንዳይፈጠሩ እንዲቆጠሩ በሃይማኖት ተቋማት፣ በትምህርት ቦታ፣ በምንሰባሰብባቸው ሁሉ መልእክቱን አጠናክረን ብንቀጥል የአጭር ጊዜው ሳይሆን የረጅም ጊዜውን የህዝቦች አንድነትና የሀገር አንድነት እና ጠንካራ ኢትዮጵያን ለማግኘት የሚያስችለን መልእክት ይንሳ።
በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ካህናት ህብረት ሰብሳቢ ቀሲስ አሸናፊ ዱጋ በበኩላቸው ሐሳባቸውን ገልጸዋል። በኢትዮጵያ የታየው የሰላም መንፈስ በጣም ጥሩ ነው። ሰላሙ ዘላቂ እንዲሆንም ግንቡን እናፈርሳለን፣ ድልድዩን እንገነባለን በማለት ሁላችንም በአንድነት እዚህ ስፍራ ተገኝተን ቃላችንን ሰጥተናል ብለዋል።
የምናየውም የሰላም መንፈስ፣ የአንድነት መንፈስ፣ የመገናኘት፣ የመዋሃድ፣ የመደመር ለነገሮችን ደግሞ ለበጎ ለማምጣት የሚደረገው ጥረት በጣም በጎና መልካም ነው። ግን ደግሞ ሁልጊዜ አካል ባለበት ቦታ ጥላ አይጠፋም። መልካም ነገር ካለ ደግሞ እንደዚሁ ክፉ ነገርም አካባቢ ላይ ይከሰታል። ያለን ቀኝና ግራ አብሮ ሆኖ የሚሄድ ነው። ግን ግራ ምንም ያህል እንኳ የቀኝን ያህል ጠንካራ ባይሆንም መገኘቱ አያስደንቅም እና ከሰሞኑ በሀገራችን በሚደረገው የሰላም ጥረት የአንድነት ሁሉም ገብቶ የመጣበትን ያስበውን ሀሳብ ለመግለጽ በሀገሩ በሚንቀሳቀስበት ሰዓት እንግዲህ ይህንን ነገር ለማደናቀፍ እየተነሱ ሁከት ተፈጥሮ በአዲስ አበባ በጉራዩ በሌሎችም አካባቢ የሰው ልጆች ህይወት እየተቀጠፈ መኖሩን አይተናል። ይሄ በጣም የሚያሳዝን ነው።
ድሬዳዋ ውስጥ ስለተፈጠረውና አሁንም ስላለው ሁኔታ ትላንት የጀመርነውን ሁለተኛ ክፍል በሰዓት እጥረት ምክንያት ለዛሬ ማስተላለፍ ባለመቻላችን ይቅርታ እንጠይቃለን። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት መስታወት አራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነበር። የስርጭት መሀንዲሳችን ሱሌማን። ጉዟችሁ የሰመረ ይሁን እያልኩ እሰናበታለሁ። Welcome to the Senegoxon Connect.
ኩን ራዲዮ ሰገለ አሜሪካቲ